ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን አገልግሎት ከWTNT 730 AM እንዲሁም ከWKDL 1250 AM ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን www.730wtnt.com ማዳመጥ ትችላላችሁ። በተጨማሪም ይህንን ዝግጅታችንን ለአንድ ሳምንት ያህል በeprp.com እና በfnote.org ማለትም finote.org መከታተል መቻላችሁን እንገልጻለን። አድማጮቻችን እንደምን ሰንብታችኋል? ይህ ፍኖተ ህብረት የአፓ ድምጽ ነው። ፍኖተ ህብረት የአፓ ድምጽ የዛሬ የግንቦት 4 ቀን 2004 ዓመተ ምህረት ዝግጅቱን አሁን ጀምሯል። የዛሬን ዝግጅታችንን ስፖንሰር ያደረገን በ8107 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ ላይ የተከፈተው አዲሱ ገበያ ነው።
ወደ ዛሬ ዝግጅታችን ስንገባ ቀዳሚው እንደተለመደው ዜና ይሆናል። ከዜናው በማስከተል ሳምንታዊው የዜና ዘገባችን ይከተላል። በተረሻም ባለፈው ሰኞ በዋሽንግተን ዲሲ የውጭ ጉዳይ መስሪያ ቤት ፊት ለፊት የተካሄደውን ሰልፍ አስመልክቶ ዘገባ አቅርበን ፕሮግራማችን ፍጻሜ ሆናል። አሁን ወደ ዜናው።
የዛሬው ዝግጅታችንን የምንጀምረው እንደተለመደው ሁሉ በዜና ይሆናል። በቅድሚያ ግን አርዕስተ ዜናዎች። በወያኔና በሙስሊሙ መካከል ያለው ውጥረት ቀጥሏል። ወያኔ ሁለት አረቦችን በውጥረት የተነሳ ከሀገር አባረርኩ ይላል። በአዲስ አበባ ከተማ ጥበቃው ተጠናክሯል። አፋር ውስጥ በመሬት ንጥቂያ የተነሳ 6 ሰዎች ተገደሉ። በሚሊክ አደባባይ ራሱን በእሳት ያቃጠለው ወታደር ሆስፒታል ውስጥ አረፈ። በደብረ ማርቆስ የተከሰከሰው የተማሪዎች አመጽ ወደ ባህር ዳርና ጎንደር ተማሪዎች ተሻገረ። የወያኔ አዲሱን የፕሬስ ሕግ የጋዜጠኞች ተንከባካቢ ድርጅት አወገዘው የሚሉት ናቸው። እነኚህና ሌሎች ዜናዎች ዝርዝሩን እነሆ። በወያኔና በሙስሊሙ ህብረተሰብ መካከል ያለውን ውዝግብና ፍጥጫ አሁንም እንደቀጠለ ነው። ባለፈው ሳምንት አርብ በአዲስ አበባ አንዋር መስጊድ ወደ ግማሽ ሚሊዮን የሚጠጋ ህዝብ በመስጊድና በአካባቢው መንገዶች በመገኘት የአርብ ጸሎትን ያድርስ እንጂ ሐሙስ ምሽቱ ላይ የወያኔ ሬዲዮና ቴሌቪዥን ጣቢያዎች በሃይማኖት ሰበብ ድብቅ ዓላማን ለማራመድ የሚሞክሩ ግለሰቦችና ቡድኖች አሉ በማለት ማስፈራሪያና የዛቻ መግለጫ ይስጥ እንጂ የጁማአ ጸሎት እለት ግን በመቶ ሺህ የሚቆጠሩ ሙስሊሞች ወደ መስጊድ በማምራት የሃይማኖታቸውን ክብር ለመጠበቅ መጤ ሃይማኖትን በመቃወም የመጅሊስ አመራር በህዝብ ይመረጥ የሚል ጥያቄን በማቅረብ ለውያኔ ማስፈራሪያና ዛቻ ቦታ ሳይሰጡ እምነታቸውን መፈጸማቸው ታውቋል። የመለስ ዜናዊ አገዛዝ የሙስሊሙን የህዝብ ሙስሊሙን መነሳሳትና ለመብት መቆም እጅግ ስላስፈራው አርብ ዕለት የታጠቁ ፖሊሶችንና ደህንነቶችን በሙሉ በመስጊዶች አካባቢ ያሰማራ እንጂ የህዝቡ መሰብሰብን ግን ሊገቱት አልቻሉም። ወያኔ አህባሽ የሚባል መጤ ሃይማኖትን በግዳጅ በህዝብ ላይ ለመጫን ያደረገው ሙከራ ከከሸፈ ወዲህና ካድሬ የመጅሊስ መሪዎቹን በሙስሊሙ ከተወገዙ ወዲህ ውጥረትና ፍጥጫው ከቀን ወደ ቀን እየሰፋ መምጣቱ ታውቋል። የወያኔው ፌደራል ሚኒስትር ሽፈራው ተክለ ማርያምም ለወያኔ ፓርላማ ባደረገው ንግግር የሙስሊሞቹ ተቃውሞ ከዚህ በላይ መታገስ እንደማይችል መግለጹ ውጥረቱንም እንዳባባሰው ታውቋል። በሌላ በኩል ደግሞ የመለስ አገዛዝ የሙስሊሙ ህብረተሰብ ያቀረበውን የመብትና የሰብአዊነት ጥያቄ የባዕዳን ኃይሎች የመከሩበትና የታቀደ ለማስመሰል ቅዳሜ ዕለት ሁለት ዜግነታቸው በውል ያልተገለጸ ከመካከለኛው ምስራቅ አገሮች የመጡ አረቦችን ማባረሩን ገልጿል። ወያኔ ሁለቱን ግለሰቦች በታላቁ አንዋር መስጊድ ውስጥ ህገወጥና አመጽ የሚጋብዙ ጽሁፎችን ይበትኑ እንደነበረም ገልጿል። ወያኔ የሙስሊሙን ህብረተሰብ ጥያቄ በአግባቡ ከመመለስ ይልቅ ማስፈራራት፣ ማሰርና ጥያቄያቸውን ከባዕዳን ተልእኮ ጋር ለማያያዝ ሞከሩ፣ በእሳት ላይ ቤንዚን እንደመጨመር ነው የሚሉ ተመልካቾች ብዙ ናቸው። የመለስ አገዛዝ በሽብር አገዛዙን በጦር ኃይሉ በፖሊስና በጸጥታ ሰራተኞቹ ለማስከተልና ያለ ህዝብ ድጋፍና ትብብር የፍርሃትና የስጋት እድሜውን ለመከተል በአዲስ አበባ የተጠናከረ ጥበቃ መጀመሩ ታውቋል። የአዲስ አበባ ከተማን ወያኔ በፌደራል ፖሊስ ልዩ ጥበቃ በሚያደርግበት ያደረገ ሲሆን ሌሎች አዳዲስ የደህንነት ሰራተኞችም በሁሉም ቦታ ላይ ማሰማራቱ ተገልጿል። ወያኔ በየመሸታ ቤቱ ሳይቀር ረብጣ ብር የሰጣቸው ሰላዮችን ለስለላ ተግባር ያሰማራቸው እንጂ ህዝቡ በቀላሉ የሚለያቸውና የሚነጥላቸው መሆኑም ታውቋል። የአዲስ አበባ ከተማ በአሁኑ ሰዓት በታጠቁ የወያኔ ፌዴራል ፖሊስ አባላት በመኪና ፓትሮል የሚያደርጉና ለእግረኛ ፖሊሶች እየተጠበቀች መሆኑም ታውቋል። የፖለቲካ ታዛቢዎች የመለስ አገዛዝ ሽብርተኛ አገዛዝን ለማስፈን የአዲስ አበባ ከተማን አንዴ ማንነታቸው ያልታወቀ ታጣቂዎች ገቡ፣ ሌላ ጊዜ የጦር መሳሪያ ወደ ከተማ በብዛት ገብቷልና የህዝቡ ትብብር አይለይም በማለት መግለጫ መስጠቱን በማስታወስ አሁን ደግሞ የታጠቁ ኃይሎችን በፓትሮልና በእግረኛ ማሰለፉ ያለበትን ፍርሃትና ስጋት ወደ ህዝቡ ለማዞር በማሰብ መሆኑንም ይገልጻሉ። አንዳንድ ወገኖች ግን የወያኔ የሽብር አገዛዝ በዛሬ በሮብለት የተጀመረውን የዓለም ኢኮኖሚክስ ፎረምን ስብሰባ አስመልክቶ ጥበቃው ማጠናከሩን በመግለጽ የመለስ አገዛዝ በኢትዮጵያ ሰላም እንደሰፈነ፣ ልማት እንደተፋጠነ የሚለፈፍ ፕሮፓጋንዳ እንዳይጋለጥበት ጥበቃውን ያጠናክር እንጂ የታጠቁ ፖሊሶችና ወታደሮች ጥበቃ በየመንገዱና በየአደባባዩ መታየታቸው የወያኔ ውስጣዊ ስጋትና ፍርሃትን በገሃድ እየወጣ መሆኑንም ይገልጻሉ። የመለስ ዜናዊ ዘረኛና አምባገነን አገዛዝ በራሱ አምሳል ጠፍጥፎ የሰራው የኦሮሞ ክንፍ የሚለው ኦህዴድን በግምገማና በመንጠራ ማመስና ባለስልጣኖችንና ከፍተኛ ካድሮችን ከስልጣንና ከኃላፊነት ማባረሩን አሁንም በሰፊው እንደቀጠለ ነው። ሰሞኑን 15 የኦሮሞ አካባቢና የከፍተኛ ጠቅላይ ፍርድ ቤት ዳኞችን ያባረረ ሲሆን ሌሎች ባለስልጣንና ካድሮችንም በቀጣይነት የሚባረሩ መሆናቸው ታውቋል። ይህን በኦህዴድ ላይ የማባረርና የማመንጠር ዘመቻን በመለስ ዜናዊ ቢሮ ቁጭ ብሎ የሚመራው የወያኔው ሹመኛና የትግራይ ተወላጁ ገብረትንሳኤ ወልደትንሳኤ መሆኑ የታወቀ ሲሆን በኦህዴድ ውስጥ ጸረ ወያኔ ሴራ አለ፣ እጃቸው ያለበትን በሙሉ በግምገማን መነጥራለን እያለ ሲናገርም መሰማቱ ታውቋል። የመለስ ዜናዊ አገዛዝ ያገለገሉና አገልግሎታቸውን የጨረሱ ካድሬዎችንና ባለስልጣኖችን ልዩ ልዩ ምክንያት እየሰጠ ማሰናበቱን በተለይም ኦህዴድ በሚባለው ድርጅት ውስጥ በሰፊውና በቀጣይነት እየሰራበት መሆኑም ተገልጿል። የወያኔ አገዛዝ በልማት ስም ህዝብን ማፈናቀልና ለምርሻ መሬቶችን ለንግድ ሸሪኮቹና ለባዕዳን መቸብቸቡን ከጀመረ ወዲህ የህዝብ ተቃውሞ ከቀን ወደ ቀን እየጨመረና ግጭቱም እየተቀሰቀሰ የሰው ህይወት መብላት መጀመሩ በተገለጸበት በአሁኑ ሰዓት በአፋር ግዛት ውስጥ አሚባራ ወረዳ ካላስ ቀበሌ ውስጥ በተፈጠረ ግጭት 6 ሰዎች መገደላቸውና 8 ደግሞ መቁሰላቸው ተገልጿል። ይህ በወያኔ ታጣቂዎችና በህዝብ መካከል የተነሳው ግጭት ሚያዝያ 21 ቀን 2004 ዓ.ም እንደነበረ ሲጠቆም ህዝቡ በልማት ስም አንፈናቀልም በማለት ከወያኔ ታጣቂዎች ጋር ግጭት ውስጥ መግባቱ ሲሆን ወያኔ በጋምቤላም ተመሳሳይ ተቃውሞ እንደገጠመውና የታሪካዊ ወልድ ባገዳም መሬትንም አናሳርፍም በማለት ህዝቡ ዘም መቆሙ በጀመረበት ሰዓት በአፋር ውስጥም ህዝቡ መነሳሳት መጀመሩ ለወያኔ ታላቅ ራስ መታት መፍጠሩንም ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። ከሁለት ሳምንት በፊት በአራዳ ጊዮርጊስ በሚኒሊክ አደባባይ ላይ ራሱን ላይ ቤንዚን አርከፍክፎ ያቃጠሉ የፖሊስ አባል በሕክምና ላይ እንዳለ የካቲት 12 ሆስፒታል ውስጥ ማረፉ ተገለጸ። ወታደር ዳዊት ላንዶም በመልካም አስተዳደር እጦት በኑሮ ውድነትና በስራ ማጣት በመማረር ብሶቱን አሰምቶ ራሱን በቤንዚን አቃጥሎ ለመግደር ሙከራ ያድርግ እንጂ በአደባባይ በነበረው ህዝብ ትብብር ለጊዜው እሳቱን ቢያጠፋለትም በሆስፒታል ውስጥ መሞቱ ታውቋል። የአዲስ አበባ ማዘጋጃ ቤት ሬሳውን ተረክቦ በድብቅ መቅበሩንም ተያይዞ የመጣው መረጃ ያመለክታል። በኢትዮጵያ ውስጥ መምህር የኔሰው ገብሬ ፍትህ በመጥፋቷና ዘረኛ አገዛዝን በመቃወም ራሱን ከገደለው ወዲህ በዘረኛና በአምባገነን አገዛዝ ላይ ያላቸውን ተቃውሞ በመግለጽ ራሳቸውን እያቃጠሉ የሞቱት ሰዎች ቁጥር 3 የደረሰ ሲሆን ይህ አዝማሚያ ጠፍቶ ማጥፋትን ሊያስከትል እንደሚችልም ይገመታልም። በዩኒቨርሲቲ ውስጥ ያለው የጽዳት ጉድለትና የምግብ ጥራትን በመቃወም ጎጃም ውስጥ በደብረ ማርቆስ ዩኒቨርሲቲ ተማሪዎች ከሰኞ ዕለት ጀምሮ ትምህርት ማቆማቸው ታውቋል። ለተማሪዎቹ ጥያቄ የኃይል እርምጃ በመውሰድ መልስ ለመስጠት የሞከረው የወያኔ አገዛዝ ከ300 በላይ ተማሪዎችን ለእስር ሲዳርግ ብዙ ንብረትም መውደሙ ተገልጿል። የወያኔ አገዛዝ ከባህር ዳር ሳይቀር ወታደሮችና ፖሊሶችን በማምጣት የደብረ ማርቆስ ዩኒቨርሲቲን የወረሩ ሲሆን ብዙ ተማሪዎችም ወደ የቤተሰቦቻቸው የተመለሱ ሲሆን ሌሎችም ደግሞ ወደ መጡበት ለመመለስ የመጓጓዣ አገልግሎት ሲፈልጉ ተይዘው መታሰራቸው ታውቋል። በርካታ ተማሪዎች የጠየቅነው ጥያቄ እስካልተመለሰልን ድረስ ትግላችንን እንቀጥላለን እያሉ ሲሆን ወያኔ በመቶ የሚቆጠሩ ተማሪዎችን በማሰር የተማሪዎችን ጥያቄ ተማሪዎች ይፈቱ ወደሚለው ለመለወጥ የሚያደርገው ሙከራ ከወዲሁ እየከሸፈበት መሆኑ ታውቋል። ጎጃም ውስጥ የደብረ ማርቆስ ዩኒቨርሲቲ ተማሪዎች በንጽህና ጉድለትና የምግብ ጥራት ጉዳይ በመጠበቅ ትምህርት ካቆሙና ከ300 የሚበልጡ ተማሪዎች ከእስር ከተዳረጉ ወዲህ የባህር ዳርና የጎንደር ዩኒቨርሲቲ ተማሪዎችም የምግብ መመረዝን ጥያቄ በማንሳት ትምህርት ማቆማቸው ተሰምቷል። የባህር ዳርና የጎንደር ዩኒቨርሲቲ ተማሪዎች ከማክሰኞ ጀምሮ ትምህርት ያቆሙ ሲሆን የመለስ አገዛዝ እንደተለመደው እና እንደተጠበቀው ሁሉ ለተማሪዎቹ ጥያቄ የፖሊስና የወታደር ኃይሉን ወደ ዩኒቨርሲቲ መመላክ ምላሽ ለመስጠት ሞክሯል። ከቅርብ ጊዜ ወዲህ የመለስ ዜናዊ አገዛዝ ፖሊሲዎቹን በመቃወም ከሃይማኖት ተከታዮች እስከ ዩኒቨርሲቲ ተማሪዎች ድረስ እየተዛመተ ያለው የተቃውሞ ንቅናቄ የአገዛዙን እድሜ በሚያሳጥር መልኩ እንዲሰምር ሁሉም የህብረተሰብ ክፍል ለሚጠይቃቸው የመብት ጥያቄ አጋዥና ተባባሪ መሆን ይጠበቅበታል የሚሉ ታዛቢዎች የወያኔ ጥንካሬ በአንድነት ያልቆምና በአንድነት ድምፁን የሚያሰማ ህዝብ በመጥፋቱ መሆኑንም ይገልጻሉ። የኢትዮጵያ ለምና ድንግል መሬቶችን ለባዕዳን መሸጥና ማከራየት ይቁም፣ ለባዕዳን ተብሎ ዜጎች አይፈናቀሉ የሚለው ጥያቄ በያለበት መብትና ነጻነትን ለማስከበር የሚደረገው ትግል በተነሳሳበት በአሁኑ ሰዓት የወያኔው መሪ መለስ ዜናዊ 4 ሚሊዮን ሄክታር ለባዕዳን ኩባንያዎች ለመሸጥና ለማከራየት ዝግጁ መሆኑን አስታውቋል። መለስ ዜናዊ የኢትዮጵያ ለመሬትን አስፈላጊ የወረቀት ሰነድና በመሬቱ ላይ ምን እንደሚያበቅሉና የአካባቢን ተፈጥሮ የማይጎዱ ስራ የሚፈጥሩ መሆን አለባቸው በማለት ይናገር እንጂ እስካሁን ድረስ ለመሬት ተሰጣቸው በሙሉ ለአውሮፓና ለመካከለኛ ምስራቅ ገበያ ብቻ የሚያመርቱ ሲሆኑ ለባዕዳኑ ተብሎ የተፈናቀሉ ዜጎችን በሰፈራ ስም ሜዳ ላይ መጣላቸው ይታወቃል። በጋምቤላ 100 ሺህ ሄክታር መሬት የወሰደው የህንዱ ካርቱሪ ኩባንያ ቀዳሚ ቦታን ሲይዝ፣ በቤንሻንጉልም 20 ሺህ ሄክታር የወሰደው የወያኔ የንግድ ሸሪክ መሐመድ አላሙዲም በርካታ መሬት በመውሰድ ግንባር ቀደም መሆናቸው ይታወቃል። የመለስ ዜናዊ ዘረኛና አምባገነን አገዛዝ በቅርቡ በጣት የሚቆጠሩትን የነጻው ፕሬስ ውጤቶችን ለማጥፋት ያወጣውን አዲስ መመሪያ ህግና የጋዜጠኞች ተንከባካቢ ድርጅት ሳንሱር ማድረግ ነው በማለት አጥብቆ በማውገዝ ሮብለት መግለጫ አውጥቷል። የጋዜጠኛ መብት ተንከባካቢ ድርጅት ባወጣው መግለጫ በአገዛዙ ስር የሚገኘው ብርሃንና ሰላም ማተሚያ ቤት ጋዜጠኞች የሚያወጡትን ጽሁፍ በሙሉ የቅድሚያ ምርመራ እንዲያደርግ ማድረጉ በጸረ ሽብርተኛ ህግና ስም አገዛዙን የሚቃወሙና የሚተቹ ጽሁፎችን እንዳይታተሙ ለማድረግ ስልጣን የሰጠው ሲሆን የብርሃነ ሰላም ማተሚያ ቤት ኃላፊዎችን በሙሉ የወያኔ ሹመኞችና ባለስልጣኖች በመሆናቸው ነጻ ሚዲያን ለመጥፋት መስራታቸው አጠራጣሪ እንደማይሆን አረጋግጧል። የወያኔ መሪዎች ጋዜጣ ታታሚዎች ከማተሚያ ቤቱ ጋር እንጂ ከአገዛዙ ጋር መነጋገር የለባቸውም በማለት ማተሚያ ቤቱ ከእርሱ ቁጥጥር ውጭ እንደሆነ ለማድረግ ያደረገው ሙከራ መክሸፉም ታውቋል። የነጻው ፕሬስ ወዳጆች የመለስ አገዛዝ የጋዜጠኞችን መብት አያያዝና የነጻው ፕሬስን ይዞታ በየጊዜው ዓለም አቀፍ ጩኸትና ውግዘትን ስላስከተለበት እኔ አይደለሁም ማተሚያ ቤት ነው በማለት ራሱን እያታለለ መሆኑንም ይገልጻሉ። የጋዜጠኞች መብት ተንከባካቢ ምርመራ መሰረት ወያኔ በአፍሪካ ብዙ ጋዜጠኞችን በማሰር ከሻቢያ ቀጥሎ ሁለተኛ ይሁን እንጂ በመቶ የሚቆጠሩ ጋዜጠኞችን በማሳደድ ግን ቀዳሚ ቦታን የያዘ ጸረ ፕሬስ አገዛዝ መሆኑን ጨምሮ ገልጿል። ይህ በእንዲህ እንዳለም መቀመጫውን አሜሪካን ሀገር ዋሽንግተን ዲሲ ያደረገው ናሽናል ፕሬስ ክለብ ሐሙስ ዕለት ባወጣው መግለጫ አርብ ዕለት ለብይን የተቀመጠው የጋዜጠኛ እስክንድር ነጋ የፍርድ ቤት ሂደት እንዳሳሰበው ገልጾ ጋዜጠኛው በጸረ ሽብርተኛ ህግ መክሰሱንም አውግዞታል። ጋዜጠኛ እስክንድር ነጋ አገዛዙን የሚቃወሙና የሚተቹ ጽሁፎችን በመጻፉ የመለስ ዜናዊ አገዛዝ ካለፈው መስከረም ወር ጀምሮ በማሰር በፖለቲካ ፍርድ ቤት ውስጥ ያመላልሰው እንደነበር ይታወሳል። ጋዜጠኛው ባለፉት 20 ዓመታት 7 ጊዜ ታስሮ እንደነበረም አይዘነጋም። ምክንያቱ በውል ሳይታወቅ በአዲስ አበባ ከተማ ከፍተኛ የነዳጅ እጥረት መፈጠሩ ተገለጸ። የአዲስ አበባ የነዳጅን ለማግኘት ቀኑ ሙሉ መሰለፍን የሚጠይቅ ሲሆን የነዳጅ ዋጋ ሳይጨምርና ሳይቀንስ ባለበት ሁኔታ የነዳጅ እጥረት መፈጠሩ አስገራሚ ክስተት ሆኗል። በአዲስ አበባ ከተማ የቤት መኪናዎች በነዳጅ እጥረት የተነሳ ለመቆም የተገደዱ ሲሆን ወትሮም የትራንስፖርት እጥረት የማይለያት አዲስ አበባ አሁን ደግሞ በታክሲ እጥረት መወጠሯ ታውቋል። አንዳንድ ወገኖች ግን ወያኔ የህዝቡን አመለካከትና ለማዛባትና አስተሳሰቡን ለማዘናጋት የፈጠረው የነዳጅ እጥረት መሆኑን ሲገልጹ፣ ሌሎች ወገኖች ደግሞ ወያኔ ከሱዳን የሚያገኘው የነዳጅ ዘይት በደቡብ ሱዳንና በሱዳን መካከል በተፈጠረው ውዝግብ መስተጓጎሉ የፈጠረው ችግር መሆኑን ይገልጻሉ። በመጨረሻም ዜና አረፍት። ለረጅም ዓመታት በዋሽንግተን ዲሲ ከተማ ኗሪ የነበረውና ለሰብአዊ መብት ለኩልነት ለኢትዮጵያ አንድነት ሲታገል የቆየው አቶ ሙልጌታ ኃይሉ ሮም ማረዳ ላይ በድንገተኛ ህመም አርፏል። አቶ ሙልጌታ ኃይሉ ለረጅም ዓመታት አባል በመሆንበት በሚኤሶን ፓርቲ የታገለ የአንድነት የሰላምና የኩልነት ጠበቃ የነበረ በከተማችን ውስጥም ከበሬታና ተደማጭነትን ካገኙ ጥቂት ሰዎች አንዱ የነበረ ነው። አቶ ሙልጌታ የአንድ ልጅ አባትና የአንድ ልጅ አያት የሆነ 6 ወንድሞችና 8 እህቶች የነበሩ ሲሆን በአቶ ሙልጌታ ድንገተኛ ሞት ከተማችን ብርቅ ወንድማችን አጣለች። አቶ ሙልጌታ በህይወት ዘመኑ ከሰው ተግባቢ የተቸገረን ረጂ እንግዳን አስተናጋጅ ታጋሽና መካሪ ነበረ። የፍኖተ ህብረት ያባደም በዚህ ወንድማችን ሞት የተሰማውን አገን እየገለጽን ለቤተሰቡ ለዘመድ ለወዳጁ መጽናናትን እንመኛለን። ያቶ ሙልጌታ ኃይሉ የጸሎት ስነ ስርዓት በቅዱስ ሚካኤል ቤተክርስቲያን ውስጥ የተፈጸመ ሲሆን የቀብሩ ስነ ስርዓት ደግሞ ኮሎምቢያ ጋርደን አርሊንግተን ቡልቫርድ በሚገኘው መካነ መቃብር ላይ ተፈጽሟል። ነፍስ ይማር።
ኢትዮጵያ ማህሌት ናት ዜማ እንደነፍስ መንሁር ተልካም ትሰማ
የሰሜን አሜሪካ የኢትዮጵያ የስፖርትና የባህል ፌዴሬሽን እጅግ በደመቀና ሞቅ ባለ ዝግጅት የሚያከብረው የ9ኛው ዓመታዊ በዓል ከጁላይ 1 እስከ 7 በዳላስ ቴክሳስ በታላቁ አልፍሬድ ዴ ሉስ ስታዲየም ይካሄዳል። አዎ ወገኖቻችንን በዓመት አንድ ጊዜ በአንዲት ኢትዮጵያ ጥላ ስር በማሰባሰብ ላለፉት 28 ዓመታት ተወዳጅነትንና ከበሬታን ያተረፈው ታላቁ ፌዴሬሽናችን በየጊዜው የገጠሙትን መሰናክሎች ሁሉ ህዝባችን በሰጠን ድጋፍ በመወጣት ነው ዘንድሮም በዳላስ ከተማ በምናከብረው 29ኛው ልዩ ዝግጅት ተሳታፊ እንድትሆኑ በሰሜን አሜሪካ እና በመላው ዓለም ለምትገኙ ኢትዮጵያን ሁሉ ጥሪውን በትህትናና በአክብሮት ያቀርባል። 29ኙ የእግር ኳስ ቡድኖቻችንም በሙሉ አሁን በሙሉ በዳላስ ቴክሳስ በሚደረገው በዓላችን ላይ ተገኝተው በወገኖቻቸው ፊት እንደተለመደው ውድድሮቻቸውን ያካሂዳሉ። የሴት ሴቶቻችንም የእግር ኳስ ቡድኖችም ተመሳሳይ ውድድሮችን ለማድረግ ተዘጋጅተዋል። ባሉ የሚካሄድበት ቦታ የአልፍሬድ ጀሎስ ስታዲየም ሲሆን ለእንግዶቻችን ማረፊያ የተመረጠው የአዲሰን ክራውን ፕላዛ ሆቴል በእግር ጉዞም ጭምር ለመድረስ በሚያስችል ቅርበት ላይ የሚገኝ በመሆኑም የዝግጅታችንን እንቅስቃሴ ቀና ያደርገዋል። አርብ ጁላይ 6 የምናከብረው የኢትዮጵያ ቀንም በተወዳጁ ባህላችን አምረንና ደምቀን የምንታይበት ልዩ ቀናችን ይሆናል። ዝነኛና አስመጥር አርቲስቶች የሚሳተፉበት የመዝጊያው ምሽታችን ደግሞ ከሁሉም በላይ አዝናኝና ልዩ ትዝታን ጥሎ የሚያልፍ ስለመሆኑም ፍጹም እርግጠኞች ነን። ውድ ወገኖቻችን የዘንድሮ በዓላችን ልዩ ከሚያደርጉት ሁኔታዎች አንዱ ከመላው ቤተሰቦ ጋር መልካም ጊዜን ማሳለፍ የሚችሉበት ሁኔታዎች ሁሉ የተመቻቹ መሆናቸው ነው። የምግብ አቅርቦትና የተለያየ የንግድ ውጤቶችን በበዓሉ ላይ ለማቅረብ ፍላጎቱ ያላችሁና እስካሁን ያልተመዘገባችሁ እንዲሁም ስለ ድርጅታችን ተገቢውን መረጃ ለማግኘት ለምትሹ ወገኖቻችን በፌዴሬሽናችን ድረገጽ www.esfna.net በመግባት አስፈላጊውን መረጃ ማግኘት የምትችሉ መሆኑን በትህትና እንገልጻለን። የሰሜን አሜሪካ የኢትዮጵያ የስፖርትና የባህል ፌዴሬሽን።
አባይ የምግብ አደባባይ አባይን በትዝታ አይኖ ቢመለከቱት ጢስ ብቻ አይደለም እንፋሎትም እንጂ በሙቀት ታምቆ ሲተን የመጪ ወራቶችን እንደወትረው በስጋ ልንዛመድ ወለንግባ ፊርማው ከመድረቁ በፊት ወደ አባይ ገበያና ምግብ ቤት ይምጡና በቢላ ይፈርሙ። ምንጊዜም በረዶ ያልነካው ትኩስ የስጋ ዘር የሚያገኙት በአባይ ገበያና ምግብ ቤት ተብሎ የተነገረለት
ለጤንነትም ታስቦ በጥንቃቄ የሚሰራ ምግብ ባባይ ገበያና ምግብ ቤት ብቻ ነው ተብሎ በዜና አውታር የተመሰከረለት። በደንበኞች ጥያቄ ያሳዱለት እንደ 13ኛው ወር ተጨማሪ የምግብ አይነት ሆኖ መንግስዘም በምግብ ቤታችን ይኖራል። ይዘዙን እንደሚረኩ ቅንጣታክል ጥርጥር የለንም። ያባይን ምግብ የበላ የዘላለም ጤንነት ያገኛልና አባይ የምግብ አደባባይ። ለበለጠ መረጃ በ703-998-5322 ይደውሉልን።
በአጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን፣ የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን፣ ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን፣ የመኪና ማቆሚያ ከሬስቶራንቱ ጀርባ እንደልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አቨኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት።
ታላቅ ጥሪ። የቀድሞ የተፈሪ መኮንን ትምህርት ቤት ተማሪዎች ማህበር በሰሜን አሜሪካ በዋሽንግተን ዲሲ ተመዝግቦ ህጋዊ መብት በመያዝ ስራውን እያካሄደ ነው። www.tmsaana.com የሚል ድረገጽ ስለከፈተ የቀድሞ የተፈሪ መኮንን ትምህርት ቤት ተማሪዎች የነበራችሁና በሰሜን አሜሪካ የምትኖሩ ድረገጹን በመጎብኘት እንድትመዘገቡና አባል እንድትሆኑ ታላቅ ጥሪ እናቀርባለን። የተፈሪ መኮንን ትምህርት ቤት ተማሪዎች ጠቅላላ ስብሰባ ከሜይ 26 እና ሜይ 27 2012 በዋሽንግተን ዲሲ ይደረጋል። ለበለጠ መረጃ በኢሜይል አድራሻችን alumni@tmsaana.com ይጻፉልን። በድጋሚ የኢሜይል አድራሻችን alumni@tmsaana.com ይጻፉልን።
ማስታወቂያ። ለ22 አመታት በ22018ኛው መንገድ ዋሽንግተን ዲሲ ሲያገለግላቸው የነበረው አዲሱ ገበያ በቅርቡ 8107 ፌንተን ስትሪት ሲልቨር ስፕሪንግ ሜሪላንድ በሚገኘውና በተለምዶ የህንድ ሱቅ ተብሎ በሚጠራው አዲሱ አድራሻ የተዛወርን መሆናችንን እያሳወቅን፣ ከአፕሪል 16 ቀን 2012 ጀምሮ የተለመደው መልካም አልግልግሎትና መስተንግዶአችንን የጀመርን መሆናችንን ለደንበኞቻችን በደስታ እንገልጻለን። በተለይም ከሀገር ቤት የሚመጡ የቅመማ ቅመም በርበሬ፣ ሽሮ፣ ሚጥሚጣ በጅምላ ዋጋ ለደንበኞቻችን በቅናሽ እንደምናቀርብ ኮዲዩ ስንገልጽ ከታላቅ ኩራት ጋር ነው። ከዚህም በተጨማሪ ለክትፎ፣ ለጥሬ፣ ለወጥ፣ ለጥብስ የሚሆኑ አይነታቸውና ደረጃቸው ከፍተኛ የሆነ ምርጥ የከብት ስጋ እንደምናቀርብ እየገለጽን ማየት ማመን ነውና ብቅ ብለው ይጎብኙን። በመሆኑም ለማንኛውም የገበያ ፍጆታችሁ ምርጫችሁ ሲልቨር ስፕሪንግ 8107 ፌንተን ስትሪት የሚገኘው አዲሱ ገበያ ይሁን። የበለጠ ለመረዳት በስልክ ቁጥር 301-589-8417 ይደውሉ። አዲሱ ገበያ።
በማስከተል ሳምንታዊውን የዜና ዘገባ ትንታኔያችን እናቀርባለን። ርዕሶቹን በቅድሚያ። የሙስሊሙ ተቃውሞ ተስፋፍቶ ቀጥሏል። ወያኔም እርምጃ ወስዳለው እያለ እያስፈራራ ነው። ወያኔን በመቃወም ራሱን ነዳጅ አርከፍክፎ ያቃጠለው የፌዴራል ፖሊስ ሞተ የሚሉና ሌሎች ይገኙበታል። አሁን ወደ ዝርዝሩ። የወያኔ ቡድን የሙስሊም ህብረተሰብ ላነሳው ጥያቄ መመለስ ያቅተው በኃይል ለመቀልበስ የጀመረው እርምጃ ቀጥሎ አርብ ዕለት ሚያዝያ 26 ቀን 2004 ዓ.ም በአዲስ አበባ ከተማ ሁከት ፈጥሮ እንደነበረ ታውቋል። የሙስሊሙን ህብረተሰብ ጥያቄ ፈራው የወያኔ ቡድን አርብ ዕለት ሚያዝያ 26 ቀን በጥብጥ ሊነሳ ይችላል፣ ሌላውንም ህዝብ ሊያነሳሱብኝ ይችላል በሚል ፍራቻ አሙስ ሚያዝያ 25 ቀን 2004 ዓ.ም ከደርግ መራር መግለጫ ባልተናነሰው ናቲ አስደንጋጭ ማስጠንቀቂያ ሰጥቶ እንደነበረም ታውቋል። በሃይማኖት ሰበብ ድብቅ ዓላማ ለማራመድ የሚሞክር አንድ ቡድን አለ፣ እርምጃም እንወስድበታለን። ከዚህ ቡድን ጋር ያበረና ብሮ የተገኘ አልቃይዳ ሴል ነው። በየመስጊዱ ብጥብጥ ለማስነሳት መሞክር ከባድ የሀገር ክዳት ወንጀል ነው የሚሉና ሌሎችም የማስፈራሪያ ቃሎችን በመጠቀም መግለጫ ሰጥቶ ነበር። ምንም እንኳን የወያኔ ቡድን የሙስሊሙን ህብረተሰብ ለማስደንገጥና ለማስፈራራት መግለጫ ያወጣ ቢሆንም ህዝቡ በሰለጠነና በጨዋነት በየመስጊዱ ተቃውሞ ሲያሰማ ያለ ሲሆን በተለይ ባንዋር መስጊድ ሲቪል የለበሱ የደህንነት ሰዎችን አስርጎ በማስገባት የተነሳ ብጥብጦች ተከስተው እንደነበር ከስፍራው ከነበሩ የዓይን እማኞች የተገኘው ጥቆማ ያስረዳል። ይህንኑ ብጥብጥ ተከትሎ የሙስሊም ቆብ ያጠለቁ የደህንነት አባሎች ላይ ሙስሊሙ ድብደባ የፈጸመባቸው ሲሆን በአንጻሩ ግቢውን ጥሰው የገቡ ፖሊሶች በምዕመናኑ ላይ በዱላ ድብደባ መፈጸማቸውን ታውቋል። አርብ ዕለት የሰላት ስነ ስርዓት ተደርጎ እንዳበቃ እጅግ ወያኔን በሚያስደነግጥ መልኩ የሙስሊሙ አንድ በመሆን ከፍተኛ ተቃውሞ ማሰማት የጀመረ ሲሆን ይህንኑ የህዝብ ቁጣ የፈራው ወያኔ ከጣና ገበያ እስከ ተክለ ሃይማኖት አደባባይ፣ ከአብረት ጊዮርጊስ ድልድይ እስከ አራተኛ ፖሊስ ጣቢያ፣ ከጎጃም በረንዳ እስከ ምዕራብ ሆቴል ድረስ በፌዴራል ፖሊስና መትረየስ ባጠመዱ ፓትሮሎች በመክበብ ልዩ ጥበቃ ሲያደርግ እንደነበረም ተስተውሏል። በተመሳሳይ በአወልያ መስጊድ ህዝቡ ወያኔ ያወጣውን መግለጫ በማናነቅ ከዚህ ቀደም የጀመሩትን ተቃውሞ በበለጠና በጠነከረ መልኩ ሲያሰማ የነበረ ሲሆን እዛም ዙሪያውን በእግረኛና በፓትሮል ልዩ ከበባ አድርጎ እንደነበረ ታውቋል። በእለቱ በሙስሊሙ ዘንድ ታዋቂ የሆኑ ግለሰቦችን ከየመሃሉ እየመረጡ የሙስሊም አማኞችን ለብጥብጥ ሲቀሰቅሱ ታይቷል በሚል እያፈሱ ሲወስዱ ቸው እንደነበር የዓይን እማኞቹ ይናገራሉ። ያለፈው አርብ ሚያዝያ 26 ቀን 2004 ዓ.ም ሙስሊሙ በወያኔ ላይ ተቃውሞና ውግዘት ሲያሰማ የዋለ ሲሆን ይህንኑ ተከትሎ ምሽት ላይ ወያኔ ሙስሊሙን ለአመጽ ሲቀሰቅሱ የተገኙ ሁለት የአረብ ዜጎችን በአራት ሰዓት ከሀገር ውስጥ እንዲወጡ ተደርጓል በማለት ዜና ማወጁ ታውቋል። አስቀድሞ ከምሽቱ 3 ሰዓት ላይ በወያኔ ላይ ከፍተኛ ተቃውሞ በማሰማት ግንባር ቀደም የነበሩ የታወቁ የሙስሊም ምሁራኖች ከውጭ ሀገር ዜጎቹ ጋር ግንኙነት አላቸው በሚል ሰበብ በደህንነት ሰራተኞች ከመኖሪያ ቤታቸው ታፍነው መወሰዳቸውንም ታውቋል። ለሙስሊሙ ሃይማኖት የሚከራከሩትና ብሎም የወያኔን ቡድን የሚቃወሙት ምሁራኖች ምሽት ላይ ታፍሰው ተወስደው በአስኮ መስመር በሚገኝ በመሬት ስር በተሰራ የእስር ቤት ውስጥ እየተሰቃዩ ካደሩ በኋላ በማግስቱ ወደ ማዕከላዊ ምርመራ እንደወሰዷቸው ዜናው ይጠቁማል። ወያኔ ከአህባሽ ከተሰኘው ብርዝ የሙስሊም እምነት ለማስረጽ የሚያደርገው ሙከራ ከፍተኛ ተቃውሞ ከገጠመ ወዲህ በግዴታ እንዲቀበሉ ለማድረግ በገንዘብና በተለያዩ መንገዶች ቢጠቀምም አልሳካ ስላለው አሁን ደግሞ በኃይል እርምጃ በመውሰድ ላይ መሆኑ ታውቋል። በተለያዩ ከተማና መስጊዶች ተጀመረው የሙስሊሙን እምነት ተቃውሞ ለማፈን መግለጫና የሀድም እርምጃ ቢወስድም አሁንም በደረሰን ዘገባ መሰረት በመላ ሀገሪቱ ዋና ዋና ቦታዎች ተቃውሞ ተስፋፍቶ እንደቀጠለ ይነገራል። ወሃቢያ የተሰኘው የምሁራኖች ስብስብ ከመሆኑ በላይ ስልጣን መያዝ አለብኝ ብሎ እየሰራ ያለው ቡድን ነው ሲል መለስ መግለጫ መስጠቱን ተከትሎ ከዛ ቀን በስቲያ በፊት የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም የተባለው በሙስሊሙ መሃል እየገቡ ቅስቀሳ የሚያደርጉትን ለይተን መመንጠር ጀምረናል በማለት በይፋ እየደነፋ ለህዝብ ተወካዮች ምክር ቤት ሲገልጽ ተደምጧል። ሙስሊሙ በወያኔ ባለስልጣናት ድንፋታና መግለጫ ሳይደናገጥ ከዚህ ቀደም ሲያነሳ የነበረውን ሙስሊም የሚመራው ራሱ በመረጣቸው የእምነት አባቶች ብቻ ነው፣ የአወልያ ትምህርት ቤት የፖለቲካ መጠቀሚያ አይደለም፣ ከፖለቲካ ነጻ የሆነ መጅሊስ ይመስረት፣ ትግላችን ይቀጥላል የሚሉና ሌሎችን መፈክሮችን ሲያሰማ እንደነበር ለማወቅ ተችሏል። የሙስሊሙ እንቅስቃሴ ያስደነገጣቸው የወያኔ ባለስልጣናትና እንዲሁም አባላትና ደጋፊዎች ለማረጋጋት ሲባል የተነሳውን ተቃውሞ ለአንዴና ለመጨረሻ ጊዜ እልባት ሰጥቻለሁ፣ ተረጋግታችሁ ስራችሁን ስሩ በሚል የወያኔው ቁንጮ ምስጢራዊ ደብዳቤ በየመስሪያ ቤቱ መበተኑንም ከተለያዩ መስሪያ ቤቶች የደረሰን ጥቆማ ያጋልጣል። በሌላ ዜና በሌላ ዜና የሚበለው አጣው ዘረኝነት በአገሪቱ ነገሰ ኢትዮጵያ የጥቂቶች ሀገር ሆናለች ይያለ በአራዳ ጎርጊስ በሚሊካ አደባባይ ራሱን ያቃጠለው የፌደራል ፖሊስ አባል ህይወቱ ማለፉ ተረጋግጧል። ሚያዝያ 15 ቀን 2004 ዓ.ም ከቀኑ 11 ሰዓት ላይ የሚበለው አጣው መልካም አስተዳደር ጠፋ ዘረኝነት ነገሰ የሚሉና ሌሎችን መፈክሮች ሲያሰማ ከቆየ በኋላ ራሱን ቤንዚን አርከፍክፎ ያቃጠለው የደቡብ ተወላጅ የፌደራል ፖሊስ አባል የነበረው ዳዊት ላንዳሞ ለሰባት ቀናት ያህል ሆስፒታል ህክምና ሲደረግለት ቢቆይም የደረሰበት ቃጠሎ ከፍተኛ በመሆኑ ህይወቱ ሊያልፍ ችሏል። 6 ኪሎ ሰማታ ታውት ፊል ለፊት በሚገኘው የካቲታ ስላሎት ሆስፒታል ውስጥ በህክምና ሲረዳ ቢቆይም ጉዳቱ ወደ ውስጥ የዘለቀ በመሆኑ ህይወቱ ያለፈ ሲሆን አስከሬኑን ማዘጋጃ ቤት ወስዶ የት እንዳደረሰው ለማወቅ እንዳልተቻለም ታውቋል። ዳዊት ላንዳሞ የተባለው የደቡብ ተወላጅ የፌደራል ፖሊስ አባል የነበረ ሲሆን በተደጋጋሚ ጊዜ በሚደረጉ ስብሰባዎች ላይ ወያኔ ሹመኞች የሆኑትን መኮንኖች በጥያቄ የሚያጣድፍና የሚያስጨንቃቸው በመሆኑ በመበሳጨታቸው ከሶስት ወር በፊት ከስራ እንዳባረሩት እንዲባረር ያደረጉት መሆኑን የጠቆመው ዘገባ ከዚያን ጊዜ ጀምሮ የጎዳና ተዳዳሪ ሆኖ እንደነበር ለማወቅ ተችሏል። ዳዊት ሳንዳሞ የሞተው እሁድ ሚያዝያ 21 ቀን 2004 ዓ.ም ከጠዋቱ 1 ሰዓት ከ45 ላይ መሆኑን የጠቆሙት ምንጮች አስከሬኑ ወደ ዳግማዊ ሚኒሊክ ሆስፒታል ከተወሰደ በኋላ የማዘጋጃ ቤት ሰራተኞች በድብቅ ምሽት ላይ ከሚኒሊክ ሆስፒታል ወስደው የት እንደቀበሩት እንዳልታወቀ ታውቋል። ከዚህ ቀደምም በተመሳሳይ ፍትህና ዲሞክራሲ በአገሪቱ ጠፍቷል በሚል የሁለተኛ ደረጃ መምህር የነበረው የኔ ሰው በብስጭት ራሱን ነዳጅ አርከፍክፎ ያቃጠለ ሲሆን አስከሬኑ ለቤተሰብ እንዳይሰጥ ተከልክሎ ለሳምንት ያህል በጤና ጣቢያ ውስጥ በፖሊስ ሲጠበቅ እንደነበረም አይዘነጋም። በመጨረሻም የነጃሽ የፍትህ ካውንስል የሚባለው ድርጅት ሚያዝያ 19 ቀን 2004 ዓ.ም በአርሲ ክፍለ ሀገር በአሳሳ በንጹሃን ሙስሊሞች ላይ ወያኖች ያደረጉትን ጭፍጨፋ በማውገዝ ሚያዝያ 9 ቀን ባወጣው መግለጫ ገልጿል። በዚሁ ቀን ከአርብ ስግደት ሲመለሱ በነበሩ ሙስሊሞች ላይ የወያኔ ወታደሮች በከፈቱት ተኩስ 11 ሰዎች መገደላቸውን በርካታ መቁሰላቸውንና ከነዚህም ውስጥ የስድስት ዓመት ህፃን አንድ ሴትና አዛውንት የሚገኙበት መሆኑን መግለጫው ጠቅሶ የወያኔ ባለስልጣናት ይህንን አሰቃቂ ፍጅት መውሰዳቸው ለዜጎች ህይወት ግድ የሌላቸው መሆኑን ያሳያል ብሏል። ድርጅቱ ባወጣው መግለጫ ድርጅቱ በጽኑ ያወገዘና ለሟች ቤተሰቦችም የተሰማውን ጥልቅ ሀዘን እየገለጸ የተለያዩ እምነት የሚከተሉ ኢትዮጵያውያኖችን ይህንን አረመናዊ ድርጊት እንዲያወግዙ ጥሪ አቅርቧል። እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ። ባለፈው ሰኞ ሚያዝያ 29 ቀን 2004 ዓ.ም ተመረተ በዋሽንግተን ዲሲ በሚገኘው የአሜሪካ ውጭ ጉዳይ ሚኒስቴር ጽህፈት ቤት ፊት ለፊት ደማቅ ሰላማዊ ሰልፍ ተካሂዶ ነበር። ከጧቱ 3 ሰዓት እስከ 6 ሰዓት በዘለቀው የተቃውሞ ሰልፍ ድምጽ አልባ ለሆነው የኢትዮጵያ ህዝብ ድምጽ ሆኖ በደማቅ ስሜት ተካሂዷል። በኢትዮጵያ ህዝብ ታሪክ ሃይማኖት ላይ ያነጣጠረውን የጸረ ኢትዮጵያን ቀስት የወደረውን የወያኔንም ክፉኛ ኮንኗል ሰልፈኛው። የአሜሪካ መንግስት ለዚህ አረመኔ አገዛዝ የምታደርገውን ሁለንተናዊ ድጋፍም እንድታቆም ጠይቋል። በሰልፉ ላይ ሃይማኖት፣ ዘር፣ ጾታ ሳይለይ ሁሉም በኢትዮጵያዊነት ስሜት የዜግነቱ ግዳጅ ተወጥቷል። ለዛሬ ዝግጅታችን ከሰልፉ ዝግጅት ውስጥ ታሪካዊ ንግግር ካደረጉት መካከል በስደት ከሚገኘው ህጋዊ ቅዱስ ሲኖዶስ ጳጳሳት መካከል አቡነ ፊሊጶስ የተገኙ ሲሆን ሌላው ደግሞ በዋሽንግተን ዲሲ ከሚገኝ የኢትዮጵያ ሙስሊም ማህበረሰብ ያዶ ኮሚቴ ቃል አቀባይ አቶ ሳድቅ አህመድ ያሰሙትን ንግግር እናሰማለን። አሁን ተከታተሉት።
ተሰበሰበ አንድም ሰው ሁለትም ብዙ ስራ መስራት ይሰራል። አሁን በኋላ በኢትዮጵያ ላይ ተቃውሞ ተቃዋሚ ማለት እንዴት ነው? ተቃዋሚ ስትገልጹ ተወዳዳሪ ማለት ነው ወይስ ደግሞ ተቃዋሚ ማለት ትክክለኛ የሆነ እዚህ ሀገር እንኳ ቦክስ ሲገጥም ሚዛናቸው ተመዝኖ ነው። በስሊም እንደዛው ነው። አሁኑ ተቃዋሚ ከተባለ እንደነሱ ጥይት ያለው ጠመንጃ ያለው ጠመንጃ ሲመዝ ያምላት እያደረገ የሚያሳይ ካልሆነ በስተቀረ አንዱ እያስፈራራው ቁጭ ብሎ ወይም ተኝቶ ሌላው ቁሞ የሚናገር ከሆነ አስቸጋሪ ሆኗል። ይህ የሚል ነገራቸው አያስፈልግም። እናንተ ታውቁታላችሁ። ስለሆነም 21 ዓመት 3 ሱባኤ እንለዋለን። 3-7 ነው አሁን የሆነው። ከ3-7 ይሄ ነገር የማያቆም ከሆነ አስቸጋሪ ነው። ወደፊት አስቸጋሪ ነው። ከኛ በኋላ የሚመጣው ትውልድ ዮሴፍን የማያውቀው ሌላ ፈርዖን ተነሳ ይላል በመጽሐፋችን። እንግዲህ ደርግን የማያውቅ ትውልድ ነው አሁን ያለው። ኃይለሥላሴ መንግስት የማያውቅ ነው አሁን ያለው። ክፉ መንግስት ሆኖስ ክፉ መንግስት እግዚአብሔርን የማይወድ አገሩን የማይወድ ህዝቡን የማይወድ እንዲህ ያለ መንግስት የመጀመሪያ ጊዜ ነው በኢትዮጵያ ሲፈጠር። በጣም የሚያሳዝን ነው። ሀገሪቱ እንደምታውቁት ነው የለችም፣ ተቆራርጣ ሄዳለች። እንደገና ደግሞ ህዝቡ እንዲህ ያለ መከራ ሲደርስበት ምንድን ነው የሚጠበቀው? አሁን ከሰማይ መና ልወርድላችሁ ነው ወይስ ደግሞ የቀድሙት እነ ደጃዝማች ባልቻ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ከፈለ ራያው፣ እነ ደጃዝማች ተሰማ እንድመጡላችሁ፣ እነ በላይ ዘለቀ እንድነሱ ነው የምትፈልጉ? ዛሬ ያላችሁትም በላይ ናቸው። ዛሬ ያላችሁትም አርበኞች ናቸው። ስለዚህ ወገኖቼ፣ ስለዚህ ተነሱ። ስትነሱም በየቀኑ አሜሪካ እንትን መንጣ ራሳችሁ፣ ህዝባችሁ፣ የአካላችሁ ወገኖቻችሁ ኢትዮጵያ ነው ያሉት። የእነሱ መከራ፣ የእነሱ ችግር፣ የእነሱ ስቃይ ሁልጊዜ ይሰማችኋል፣ ይሰማናል። ስለዚህ ምንድን ነው የምናደርገው? ያ ነገር እንዳይደገምባቸው ጥረት ማድረግ መሞከር አለባችሁ። ይህን ነው የምናገረው። ስለሰማችሁኝ እግዚአብሔር ባርካችሁ። እግዚአብሔር ይስጥልኝ።
ያው የተነሳንበት ዓላማ ዋናው እንግዲህ አባታችን ተናግረውታል። የ3000 ዘመን ታሪክ ያለውን ገዳማትን እየሸጡ ለስኳር ማምረቻ አድርገውታል፣ አቃጥለዋል። እንደገና ደግሞ ህዝቡንም ገለውታል። ስንት እንደሞተ እንኳን አናውቅም፣ ገና እየወጡ ነው። የተነሳንበት አንደኛው ዓላማ ሲሆን ዛሬ በምዕራብ ኢትዮጵያ ጋምቤላ 7000 ኢትዮጵያኖች ከመሬታቸው ተፈናቅለው ለቻይናና ለህንድ ተሽጦ ይባስ ብሎ ደግሞ እየገደሏቸው ነው። ለእነሱም እንጮኋለን። በተለይ ደግሞ ሰሞኑን ከጉራ ፈርዳ 7000 ኢትዮጵያውያን አማራ ስለሆኑ ብቻ እግዚአብሔር ያሳያቸው። ህንድና ቻይና ስንት ሺህ ማይል መጥቶ በነፃ መሬት የተሰጠው አማራ 300 ኪሎ ሜትር ደቡብ ሄዶ ስላረሰ እየተቀጠቀጠ እንደ ህፃን መቀመጫውን እየተገረሰ እየተዋረደ ዘሩ እየጠፋ ነው። ለእነሱ ልንጮ ነው። ከሌላው ደግሞ ወያኔ 100 ዓመት ቆይበታለሁ ብሎ የቀበረልን አንድ ፈንጂ ነበር። ይኸውም በኢትዮጵያ ውስጥ የሃይማኖት ብጥብጥ አንስቼ እያጫረስኩኝ እኔ ዞሬ እነሱ ሲቃጠሉ እሳቱን እየሞኩ ኖራለሁ ብሎ ነበር። እግዚአብሔር የተመሰገነ ይሁን። ሳያስበው እሳቱ ወደ ራሱ ዞሮበታል እና ባለፉት 2-3 ወራት በአውሊያ ውስጥ ተማሪዎች ወንድሞቻችን የመብት ጥያቄ በእርግጥ 20 ዓመት የቆየው ምንድን ነው? ኦርቶዶክሱ ሲቀጠቀጥ ሙስሊሙ ቁጭ ብሎ ይመለከታል። ሰሜኑ ሲቀጠቀጥ ደቡቡ ቁጭ ብሎ ይመለከታል። አሁን ዞሮ ዞሮ ሁላችንም አዳርሷል እና ግን ዛሬ ባለፉት 2-3 ሳምንታት በሚሊዮን የሚቆጠር ኢትዮጵያውያን ሙስሊም ከክርስቲያን ታጅቦ እያንቀጠቀጠው ይገኛል። በቀላል ጥያቄ ያውም እነሱ ሚሉት ህገ መንግስቱን አክብርልን ነው፣ ያውም ቀለል ባለመልኩ ማለት ነው። የተጋቡ ጥጋ መጨረሻ ራሱ ያው ተንቀሽቅሾ አሩሲ መስጊድ ውስጥ ገብቶ ደም ተቃርቷል። ከዚህ በኋላ መመለሻ የለውም። ግን ለእኛ ለኢትዮጵያ መጥፊያ የደገሰው ድግስ የቀበረው ፈንጂ ፈንድቶ ራሱን እየለበለበው ነው። አሁን በዚህ አካባቢ የአድዎ ኮሚቴ ቃል አቀባዩን ወንድም ሳድቅ አህመድ አንድ ነገር ይለናለን።
بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد صلى الله عليه وسلم بالله سم اجيك بطام روح اجيك بطام الزنج اجيك بطام مهاري بيت بهونو اني بالله سم بيه بالجمبرم كرم سيل بالله سم تبلو تجمروان ان ذا نيم اف الله ان ذا نيم اف جيسس يتبانا نبرنا بطام ترو دسمي لنگر نبرم አንድ በጣም ደስ የሚል ነገር አለ። ይሄው ምንድነው? ምንም በሐዘን ላይ ብንሆን፣ ምንም የሚያስከፋ ነገር ቢኖር፣ ምንም የሚያስጨንቅ ነገር ቢኖር፣ ከዚህ ከሐዘንና ከሚያስከፋው ነገር መካከል አንድ ነገር እየተፈለቀቀ ይወጣል። ይሄውም አንድነታችን ነው። የኢትዮጵያን ሙስሊሞች፣ የኢትዮጵያን ክርስቲያኖች፣ እንደዚሁም ደግሞ እምነት የሌላቸው ኢትዮጵያውያን ቢሆኑ አንድ የሚሆንበት ሰዓት እየታየ ነው ማለት ነው። አሁን ይሄን ከብዙ ጊዜ አይተንም ማናቀው ነገር ነበር ማለት ነው። በመካከላችን ፍራቻ ነበር፣ በመካከላችን መጠራጠር ነበር። አብዛኛው ፍራቻና መጠራጠር የመጣው እኛ ካልኖርንበት ዘመን የመጣ ነው። እኛ ላልኖርንበት ዘመን ጉዳይ የምንኖርበትን ዘመን እያበላሽን፣ ለወደፊትም የምንኖረውን ህይወት እያበላሽን ነበር። ሁላችሁም እዚህ ቦታ ላይ እንግዲህ አንድ ልንኮራበት የሚገባ ነገር አለ። ይኸውም እኔ ከሙስሊሙ ማህበረሰብ እዚህ ጋር ቆሜ ንግግር ሳደርግ ኢትዮጵያ በዓለም ላይ ለሚገኙት ከ1.5 ቢሊዮን በላይ ለሚሆኑት ሙስሊሞች ታላቅ ባለውለታ ናት እናት ሀገራችን ኢትዮጵያ። ምክንያቱም ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ጥቂት አማንያን እስላምን በተቀበሉበት ሰዓት በወቅቱ የነበሩት ኢአማንያን እነዛን ሙስሊሞች ሊገድሏቸው በሚፈልጉበት ሰዓት ሊያጠፏቸው በሚፈልጉበት ሰዓት እንግዲህ ትዕዛዝ ሰጧቸው ማለት ነው። ወደ ሀበሻ ተሰደዱ፣ በዚያ አንድ ንጉስ አለ፣ በእርሱ ዘንድ ማንም አይበደልም በማለት ትዕዛዛቸውን ይሰጡና እነዛ ሙስሊሞች ፍትህን ፍለጋ ወደ እናት ሀገራችን ኢትዮጵያ ይመጣሉ ማለት ነው። መጥቶ እንግዲህ የመጀመሪያውን ታሪካዊ በዓለማችን ታሪክ ላይ ልንለው እንችላለን የመጀመሪያውን ታሪካዊ አሳይለም እናት ሀገራችን ላይ ኢትዮጵያ ላይ ያገኛሉ ማለት ነው። በዛ ሰዓት የነበረው ንጉስ እንዲፈቅድላቸው በዙሪያው የነበሩትን ቀሳውስቶች እነዚህ እንግዶች እንዲቀመጡ ሃይማኖታቸውን እንዲተገብሩ አልከለከሏቸውም ማለት ነው። ደጋግ የሆኑ ቀሳውስቶች በእናት ሀገራችን ላይ ኢትዮጵያ ያሉ እና በእነዛ ቀሳውስቶች እንዲገደሉ አላደረጓቸውም። እነዛ ቀሳውስቶች እንዲሰደዱ አላደረጓቸውም። በእናት ሀገራችን ላይ ተቀምጠው እናት ሀገራችን ኢስላምን በካዝናዋ ላይ አስቀምጣ በድጋሚ ለዓለም ሰጠች ማለት ነው። ስለዚህ ኢትዮጵያ ታላቅ ባለውለታ ናት። ኢትዮጵያኖች የእስልምና ታሪክ ተቃኘ ነው። ኢትዮጵያውያኖች ታላቅ ቦታ አላቸው በእስልምና ላይ። የመጀመሪያው ጥቁር ሙአዚን ቢላል ኢብኑ ረባህ ይባላል ከኢትዮጵያ ነው። አሁን እዚህ ጋር ስሰማ ወንድሜ አላሁ አክበር እያለ ያንን ድምፅ እያሰማ ነበረ። ያ ድምፅ ለመጀመሪያ ጊዜ የተሰማው በኢትዮጵያው ቢላል ኢብኑ ረባህ ነው። ቢላል ኢብኑ ረባህ እስልምናን ተቀብሎ ግርፋትና ስቃይ በሚደርስበት የሚያሰማው ድምፅ ነበረ በዛ ሰዓት ማለት ነው። ታሪኩን ስንመለከተው የሚያሰማው ድምፅ ምን ነበረ? አሃዱን አሃድ አሃዱን አሃድ አሃዱን አሃድ ይል ነበር። አንድ አምላክ ይል ነበረ ማለት ነው። ተመሳሳይ ድምፅ አሁን በአዲስ አበባ ጎዳናዎች ላይ፣ በአዲስ አበባ መስጊዶች ላይ፣ በአወሊያ ቅጥር ግቢ ውስጥ እየተደረገ ነው። ምን ይላሉ ወጣቶቹ? አሃዱን አሃድ አሃዱን አሃድ እያሉ ነው። ለምንድን ነው የሚሉት? ኢህአዲግ ለሚያደርግባቸው የስነ ልቦና ግርፋት ድምፃቸውን እያሰሙ ነው ያሉት ማለት ነው። ልክ እንደ ቢላሉ ግርፋት። ስለዚህ እናት ሀገራችን ኢትዮጵያ በጣም በጣም በብዙ ታሪክ ያላት ናት። ነቢዩ መሐመድ ሰለላሁ አለይህ ወሰለም አባታቸውን እናታቸውን በህይወት አጥተዋል ማለት ነው። እንመልከት እዚህ ላይ ለምሳሌ የነቢዩን መረገዝ ለመጀመሪያ ጊዜ ያወቀችው ኢትዮጵያዊት ናት። በረካ ትባላለች ማለት የነቢዩ መሐመድ እናት አገልጋይ ወይም ረዳት ነበረች እና በሆዴ ላይ አንዳች ስሜት ይሰማኛል ብሎ በሚናገሩበት ሰዓት እሜቴ እርግዝና ሳይሆን አይቀርም በማለት ለመጀመሪያ ጊዜ እርግዝናን ያወቀችው ኢትዮጵያዊቷ በረካት ናት።
የነቢዩ መሐመድ አባት ከሞቱ የነቢዩ መሐመድ የትሪ ወይም ሲሪያ የሚባል ቦታ ሄደው ከሞቱ በኋላ ማለት ነው ባለቤታቸው የባላቸውን እንግዲህ እንዲቆርጥላቸው ወደ ሲሪያ ወይም ወደ የትሪ ይቅርታ ወደ መዲና ወይም የትሪ ወደሚባለው ቦታ በመሄድ ከጉዞ ሲመለሱ የነቢዩ መሐመድ እናት ወደ ሀገራቸው መመለስ ያቅታቸውና መንገድ ላይ ይሞታሉ ማለት ነው። መንገድ ላይ በሚሞቱበት ሰዓት እናትየውን ቆፍራ የቀበረችው ኢትዮጵያዊቷ በረካ ናት። በአማና እንደገና ደግሞ በአደራ ተቀብላ ያንን ያመጣችው እንደ እናት ሆና ያሳደገችው ማናት? ያ ነቢይ ኢትዮጵያዊቷ በረካ ናት ማለት ነው። ስለዚህ እንደዚህ አይነት የተጠበቀ ታሪክ አለን። እምነት ወደ ሀገራችን እስላም ወደ ሀገራችን ተገባ ከ1400 ዓመት በፊት ቢሆንም አሁን ኢህአዴግ እያደረገ ያለው ምንድነው? ከ1400 ዓመት በፊት የገባውን እምነት እንደገና መቀየር አለባችሁ በሚል ከሊባኖስ መጤ ቡድኖችን በማስመጣት እንደገና ብሔራዊ የማጥመቅ ዘመቻ በታክስፔየርስ ገንዘብ በእኛ መገልገያዎች፣ በእኛ የጦር ካምፖች፣ በእኛ ትምህርት ቤቶች፣ በእኛ ዩኒቨርሲቲዎች፣ በእኛ መስጊዶች ላይ እያደረገ ይገኛል ማለት ነው። ስለዚህ ይሄ በየትኛውም ጊዜ ታይቶ የማይታወቅ ነገር ነው እና እንግዲህ ከእንግዲህ በኋላ ከኛ የሚጠበቀው ምንድን ነው? አንድ መሆን ነው። አልሐምዱሊላህ በጣም ደስ የሚል ነገር ሰምቻለሁ። ዛሬ እዚህ ቦታ ላይ ቆመን እንግዲህ አላሁ አክበር እያልን ነው። አላሁ አክበር የሚል ወንድሞችን ሰምቻለሁ። አላሁ አክበር የሚለው በአወሊያ ቅጥር ግቢ ውስጥ እየተሰማ ነበር ያ ድምፅ። አላሁ አክበር የሚለው ቃል በአንዋር መስጊዶችና በተለያዩ የኢትዮጵያ ሙስሊሞች ከተማዎች ተሰምተዋል። አላሁ አክበር የሚለው ቃል በአሳሳ በአርሲ በአሳሳ ከተማ ውስጥ ንጹሐን ዜጎች ሲገደሉ በመስጊድ ውስጥ ማለት ነው ሲገደሉ በጣሪያንን ድምፅ እያሰሙ ነበረ። ግን አንድ የምነግራችሁ ነገር አለ። ይህንን አላሁ አክበር ታሪካዊ ቅርሳችን ለሆነው ለገዳማችን ለዋልድባም አላሁ አክበር በማለት ሲስቴዙባን መስለቤት ድምፃችን ልናሰማ ይገባል። ሁሉ ነገር ሞክረነዋል። መጠራጠሩንም መፈራራቱንም በዘር በብሔር መከፋፈሉንም በዘር በብሔር መለካካቱንም በዘር በብሔር መመተሩንም ሁሉን ነገር ሞክረነዋል። አሁን የሚቀረን አንድ ነገር አለ። እቺ ኢትዮጵያችንን እንድንታደጋት አንድ ነገር ይቀረን። ያ የሚቀረን ነገር ምንድን ነው? አንድነት ብቻ ነው። ስለዚህ ልንሞክረው የሚገባው ነገር ከእንግዲህ በኋላ ምንድን ነው? አንድነትን ብቻ ነው። ሰውየው እንደተለመደው መለስ ቀለስ የራስ ቀላቸው እንዳበስ ውሃውን ቀመስ በፓርላማ ላይ ውሸቱን ንስንስ ስላለሁ እኛ አንዳንዴ እንደተለመደው ይህንን እያደረጉ መለስ ቀለስ ውሃውን ቀመስ ቀመስመስ የራስ ቀላቸው እንዳበስ ዳበስበስ እያደረጉ ደግሞ በፓርላማ ላይ ውሸታቸውን ንስንስ ካደረጉ በኋላ ወደዚህ ወደ ዋሽንግተን ዲሲ ሊመጡ ነው። ወደ ዋሽንግተን ዲሲ ከመጡ በኋላ አዶኖ የሚያገኙት ቲፕ የሚያገኙት ጉርሻ የሚፈልጉት ነገር ካለ አናውቅም፣ ግን ልናሳያቸው የሚገባ ነገር አንድ አለ። በአንድነታችን የኢትዮጵያውያን ሙስሊሞችን የኢትዮጵያውያን ክርስቲያኖችን በጋራ በመሆን የጋራ ሱራንን በዚህ በዋሽንግተን ዲሲ ከተማ ልናሳያቸው ይገባል እና ኢንሻአላህ እንግዲህ ብዙ አልይዛችሁም። በአንድ በመወዳት ግጥሜ ይለያቸዋለሁ እና እቺ ግጥሜ እናት አለም ትላለች። ሁልጊዜ መኪናዬንም ስነዳ ብቻዬንም ሆኜ አልጋዬ ላይ ተኝቼ አንጎራጉራታለሁ እና በዚች ግጥም እለያቸዋለሁ። በ1980ዎች ውስጥ የጻፉት ይመስለኛል ገና ትምህርት ቤት እያለ እናት አለም ይላል። ይመጣና ትዝታ አግሎ እዝነ ህሊናዬን በፍላጻው ነሎ ያዋትተኛል አይናዎች ሆኖ ያስቀነጥረኛልም ምሽቅ ባግሮ ባህሩን አሻግሮ አገር አደርሰው ይመልሰኛል ያኔን ጠንስሶ ግና ልብሰት ላይ በእናት ፍቅር ተለክፎ መንፈሴ በእናት ፍቅር ተለክፎ ያኔ ጡት የጠባበትን አካባቢ አነፍንፎ ወይ ፍንክች መች ሊቀመጥ አርፎ ሰርክ ይጓዛል ባህሩን አልፎ ፀሐይም ፍንትው ብትል ቢነጋ መሽቶም ጎኔን ባሳርፍ ባልጋ ከምትም ይሁን በጋ በአዛብ ሳፍራለሁ እናቴን ፍለጋ የመንፈስ ሚዛኔ ውለታን መዝኖ ውለታን ቆጠራ ወዲህ ወዲያ ማስሎ ጥንጥን ዞሮ ወደ ኋላ እናትን በስሌቱ ሲያሰላ ይላታል እናት እናት የእዝነት ማክል ትልቅ ማማ ደዌን ፍዋሽ ጣዝማ ማረፊያ ጎዛ ለነገ ትንበያ ደብዛ ቤት መሸሸጊያ ቤት መሸሸጊያ ሮጦ መግቢያ የምስጥር ጉያ እናት ኢትዮጵያ ሮጦ መግቢያ የምስጥር ጉያ እናት ኢትዮጵያ አላህ ኢትዮጵያን ይጠብቃት አላህ ያድርገን አላህ ዋክበር
ገዳይ ማን ነው ገዳይ ማን ነው ሙስሊሙን ማን ገደለው
መለስ ዜናዊ
ክርስቲያኑን ማን ገደለው
መለስ ዜናዊ
ገዳም የሚያቃጥል ማን ነው
መለስ ዜናዊ
ሱባን የሚያቃጥል ማን ነው
መለስ ዜናዊ
ውሸት ማን ነው
መለስ ዜናዊ
መለስ ዜናዊ ሽብርተኛ ነው
መለስ ዜናዊ ሽብርተኛ ነው
መለስ ዜናዊ ሽብርተኛ ነው መለስ ዜናዊ ተሽፎበታል እኛ ኢትዮጵያኖች እስላሙም
ክርስቲያኑም
አንድ ሆነናል ፈንጁ መክሯል ወያኔ አልቆለታል
ወያኔ አልቆለታል
ቀኑ ሲደርስ
አሜሪካን
እንግሊዝም
አረቡም
ቢተባበር አያሸንፉንም።
አድማጮቻችን ከዚህ በመቀጠል የምታዳምጡት ደማቅ ሰላማዊ ሰልፍ በተመሳሳይ ቀን ሰኞ በኖርዌይ ኦስሎ የተካሄደ ነው። የዝግጅቱን ሀተታና ካዘጋጁ ያደረግነውን ቃለ ምልልስ በሚከተለው ምሽት በሚከተለው ዝግጅታችን እናቀርባለን። ተከታተሉት። ዝግጅታችን በዚሁ ተጠናቀቀ። ሳምንት በተመሳሳይ ሰዓትና በልዩ ፕሮግራም እስከምንገናኝ ቸርን ሰንብቱ።